ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የሐሙስ ነሐሴ 30 2011 ዓ.ም ፕሮግራማችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ አዳነች ታዬና
ቆንጂት ታዬ ነን። ለአስቸኳይ ስብሰባ የተጠራው የቅዱስ ሲኖዶስ ምልአተ ጉባኤ ከኦሮሚያ ክልል ምክትል ፕሬዚደንት ሽመልስ አብዲሳና ከጠቅላይ ሚኒስትር ጽህፈት ቤት ከተወከሉት ከሙሐዘ ጥበባት ዲያቆን ዳንኤል ክብረት ጋር ውይይት አካሂዷል።
ነገ ስብሰባው ቀጥሎ ነው ያደረው። ለመንግስት የቤተ ክርስቲያኒቷን አቋም ለክቡር ጠቅላይ ሚኒስትሩ የሚቀርብ ኦፊሻሊ ለኢትዮጵያ መንግስት የሚቀርብ የቤተ ክርስቲያኒቷን አቋም ሉዓላዊነት፣ አንድነት፣ ሰላም የሚያናጋ ማናቸውንም ነገር ቅዱስ ሲኖዶስ የሚያሳልፋቸውን ውሳኔዎች በሙሉ የሚያዘጋጁ ብፁዓን አባቶች የቤተ ክርስቲያኒቷን አቋም የሚገልጹ በምልዓተ ጉባኤው ተመርጠው ተዘጋጅቷል።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከት ወንጌልና ሐዋርያት ተልእኮ መመሪያ ዋና ኃላፊ መጋቢ ሰላም ቀሲስ ሰለሞን ቶልቻ ናቸው። ዝርዝሩን በምሽቱ አብይ ርዕስ ይዘናል።
ምርጫ ቦርድ በመጪው ዓመት እንደሚካሄድ በሚጠበቀው አገር አቀፍ ምርጫ ወደ 250 ሺህ የምርጫ አስፈጻሚዎች እንደሚያሰማራ አስታወቀ።
በክልልም ሆነ ከዛም ደግሞ አልፎ ለምርጫ አስፈጻሚነት ወደ 250 ሺህ ሰውን መለመላለን። በዛ መልመላ ሂደት መጨረሻ ላይ የምንወስዳቸው ሰዎች ገለልተኝነታቸውን ለማረጋገጥ አንዱ የምንጠቀመው ነገር ፓርቲዎቹ በሙሉ የሚኖራቸውን አስተያየት የሚያቀርቡበት መንገድ እንዲኖር አድርገናል።
የምርጫ ቦርድ ሊቀመንበር ወይዘሮ ስልጣን ምደቅሳ ናቸው። ዘገባለን።
ፕሮግራማችንን ብርሃን ኃይሉ ትመራለች። ዝግጅታችንን በአሃዱ ሬዲዮ 94.3 ላይም በቀጥታ ማድመጥ እንደምትችሉ ልናስታውሳችሁ እንወዳለን። መልካም ምሽት። አሁን ወደ ዓለም ዜና እናልፋለን።
የትግራይ ዲሞክራሲያዊ ትብብር ፓርቲ በሽረ እንዳስላሴ ከተማ ፖለቲካዊ እንቅስቃሴ በሚያካሄድበት ጊዜ በመንግስታዊ አካሎች እስራትና ድብደባ ደርሶብናል ሲል ቅሬታው ገለጸ። የከተማው ፖሊስ በበኩሉ የታሰረም የተደበደበም ሰው የለም፣ ከህብረተሰብ በደረሰ ጥቆማ ግን የሰዎቹ ማንነት ለመጠየቅ ወደ ፖሊስ ጽፈት ቤት በመውሰድ ጠይቀን አሰናብተናቸዋል ብለዋል። ሙልጌታ ጽፋ ዘዝራለው።
ከትናንት በስቲያ ማክሰኞ ዕለት በሽረ እንዳስላሴ ከተማ አራት የትግራይ ዲሞክራሲያዊ ትብብር ፓርቲ አባላትና አመራሮች ባረፉበት ሆቴል እየተወያዩ ባሉበት ጊዜ የከተማው አመራሮችና ጸጥታ አካላት በጋራ ወዳሉበት ክፍል ገብተው አንገላተውናል ሲሉ የፓርቲው የህዝብ አደረጃጀት ዘርፍ ኃላፊ አቶ መኮንን ዘለለው ተናግሯል። የመኝታ ክፍላቸውም እንደተፈተሽና ሌሎች የፓርቲያቸው አባላት እንደተደበደቡ ከዚያም ቀጥሎ ለሶስት ሰዓታት እንደታሰሩ ገልጿል።
ጥፋት ለመሆን ነው። ህዝቡ ከኛ ጋር እንዳይጠጋ አባሎቻችንን በማስጨነቅ ህዝቡ ሲታሰሩ ሲሉ አባሎቻችን ሲያይ ወደ እኛ እንዳይቀርቡ እንዲፈራ ለማድረግ ካልሆነ በስተቀር ሌላ ምክንያት የለውም። እና እኛ የምንለው ምንድን ነው? ይሄ ችግር ጠቅላላ ህወሓት ብቻ እንዲንቀሳቀስ ሌላ ተቃዋሚ በሙሉ ዝር እንዳይል ተደርጎ እሱ በሰራው ሜዳ ለመሮጥ ነው የሚፈልገው።
ወደ ፖሊስ ጣቢያ የተወሰዱ አባላትና አመራሮችም ሳታስፈቅዱ ለምን ተሰበሰባችሁ ተብለው ማስፈራሪያ ደርሶባቸዋል ብለዋል አቶ መኮንን። በዚህ ጉዳይ ላይ የከተማው ፖሊስ ጽህፈት ቤት የወንጀል ምርመራ ዘርፍ ኃላፊ ኢንስፔክተር ተፈሪ ግርማይ ተጠይቀው ከትናንት በስቲያ የአካባቢው ህብረተሰብ ያልተለመደ እንቅስቃሴ አይተናል ብለው በሰጠው ጥቆማ መሰረት ወደ አረፉበት ሆቴል ሄደን ሰዎቹን ደግሞ ወደ ጽህፈት ቤታችን ወስደን ማንነታቸውን ጠይቀን በሀያ ደቂቃ ውስጥ ደግሞ ወደ ስራቸው እንዲመለሱ አድርገናል ብለዋል።
የታሰረ ሰው የለም፣ መጣም ሰው የለም። እኛ ይዘን በዛን ጊዜ አጣርተን ማንነታቸውን ጠይቀን መታወቂያ አሳይዙና ከዛ በኋላ እነሱ ላክ ናቸው።
ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የሞዛምቢክ ጉብኝታቸውን ጀምረዋል። ትላንት ፕሬዚዳንት ፊሊፕ ኒዮሲን ጨምሮ በሺዎች የሚቆጠር ህዝብ ርዕሰ ሊቃነ ጳጳሳቱን በደስታ ተቀብሏል። የአሜሪካ ድምፅ ዘጋቢ ሪቻርድ ግሪን ያጠናቀረውን ዘገባ ቆንጅት ታዬ ታቀርበዋለች።
ርዕሰ ሊቃነ ጳጳሳት ፍራንሲስ ትናንት ማታ ማፑቶ አውሮፕላን ማረፊያ ሲደርሱ የህዝቡ በሆታ በደስታ አቀባበል አድርጎላቸዋል። ሴቶች በደመቁ ቀለማት ያማረ የአቡኑ ፎቶግራፍ ታተመባቸው ባህላዊ ልብሶች ለብሰው ነው የተቀበሏቸው። ርዕሰ ሊቃነ ጳጳሳቱ ማፑቶ ከመድረሳቸው አስቀድመው ለሞዛምቢክ ህዝብ በብዛት ህዝቡ በሚነጋገርበት በፖርቱጋልኛ መልእክት አስተላልፈዋል።
Así extiendo convite a todos vos para vos unirdes a miña oración.
የሁሉ አባት የሆነው እግዚአብሔር በሞዛምቢክና በአጠቃላይም በአፍሪካ እርቀ ሰላም የወንድማማቾች እርቅን እንዲያጠናክር አብረን እንድንጸልይ እጋብዛችኋለሁ አሉ አቡኑ። ለጠንካራና ለዘላቂ ሰላም ብቸኛው ተስፋ እርቅ ነውና ሲሉም አክለዋል። በሞዛምቢክ በገዢው ፍሬሊሞና በተቃዋሚው ሬናሞ ፓርቲዎች መካከል ለ16 አመታት ከተካሄደው ጭካኔ የተመላበት የእርስ በርስ ጦርነት በኋላ በሀገሪቱ ለአመታት የቀጠለውን ሁከት ለማስቆም ሁለቱ ወገኖች በቅርቡ የሰላም ስምምነት ተፈራርመዋል። አቡነ ፍራንሲስ ለሶስት ቀናት በሞዛምቢክ በሚያደርጉት ጉብኝት ነገ ከምክር ቤት አባላት ከወጣቶች ከቀሳውስት ጋር ይገናኛሉ ንግግሮችም ያደርጋሉ ተብሎ ይጠበቃል። ተነጎዲያ አርብ ደግሞ ሥርዓተ ቅዳሴ ይመራሉ። ከሞዛምቢክ በኋላ ወደ ደሴቶቹ ሀገሮች ወደ ማዳጋስካርና ወደ ሞሪሸስ ያመራሉ። ወደ እነሱም አስቀድመው በጣሊያንኛ የቪዲዮ መልእክቶችን ልከዋል።
የሆንግ ኮንግ ዋና ሥራ አስፈጻሚ ኬሪ ላም መንግስታቸው በከተማይቱ ዲሞክራሲን የሚደግፍ ተቃውሞ ያስነሳው የህግ ረቂቅ እንዲሰረዝ መወሰኑን ቻይና ትረዳለች፣ ታከብራለች፣ ትደግፋለችም ብለዋል። አሁን ትኩረት ማግኘት ያለበት ጉዳይ ግጭት እየታከለበት የሄደውን ተቃውሞ ማቆም፣ በከተማይቱ ሰላም እንዲመለስ ማድረግ ነው ሲሉ ለጋዜጠኞች ተናግረዋል። በተቃውሞ ሰልፎች የሚሳተፉት ሰዎች ግጭት ከተማይቱንና የዜጎቿን ዕለታዊ ኑሮ እየጎዳ መሆኑን ይረዳሉ የሚል ተስፋ እንዳላቸው አስገንዝበዋል። ላም ሆንግ ኮንግ ውስጥ ስለሚካሄደው ተቃውሞ መንስኤ ንግግር ለማካሄድ ያስችላሉ ስለሚሏቸው ሌሎች እርምጃዎችም አንስተዋል። ነገር ግን ተቃዋሚዎቹ ካቀረቧቸው ጥያቄዎች ሁሉ የሚስማሙ መሆናቸውን ያሳዩበት ምልክት የለም።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አፍጋኒስታን ውስጥ በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ የሚመራው የውህደት ኃይል እንደሚለው ዛሬ ካቡል ውስጥ አንድ አሜሪካዊና ሩሜኒያዊ ወታደሮች በግዳጅ ላይ እንዳሉ ተገልለዋል። በሌላ በኩል ደግሞ ታሊባን ዛሬ በአፍጋኒስታኗ መዲና ካቡል በመኪና ላይ በተጠመደ ፈንጂ ያጥፍቶ መጥፋት ጥቃት በማድረሱ ቢያንስ 10 ሰዎች ተገልለዋል። የአፍጋኒስታን የሀገር አስተዳደር ሚኒስቴር ቃል አቀባይ ናዝራት ራሂሚ በገለጹት መሰረት የሞቱት ሰዎች ሲቪሎች ናቸው። ካቡል ላይ በተፈጸመው ጥቃት 42 ሰዎች ቆስለዋል። ያጥፍቶ መጥፋቱ ጥቃት የተፈጸመው ከፍተኛ ጥበቃ በሚደረግበት የዲፕሎማቶች መንደር ሲሆን የዩናይትድ ስቴትስ ኤምባሲና ዋና ዋና የሀገሪቱ መንግስት ተቋማትም ይገኙበታል። የፍንዳታው ጥቃት ኢላማ ያደረገው ባዕዳንን ነው በማለት የታሊባን ቃል አቀባይ ለጥቃቱ ኃላፊነት ወስዷል። የአማጽያኑ ቡድን ታሊባን በያዝነው ሳምንት የውጭ ሀገር ሰዎች በሚኖሩበት ግቢ ላይ ባደረሰው ሌላ ጥቃት ቢያንስ 16 ሰዎች ሲገደሉ ደሉ ከመቶ በላይ ቆስለዋል።
የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ሌላ ችግር ገጥሟቸዋል። ወንድማቸው ከምክር ቤት አባልነትና ከንዑስ ሚኒስትርነት ቦታቸው እንደሚሰናበቱ አስታውቀዋል። ጆ ጆንሰን ስለ ስንብት ውሳኔያቸው በትዊተር ባስተላለፉበት ወቅት በቤተሰብና በብሪታንያ መካከል በተፈጠረ ግጭት ምክንያት ነው ብለዋል። ከቅርብ ሳምንታት ወዲህ ለቤተሰብ ባለኝ ታማኝነትና በብሔራዊ ጥቅም መካከል ስሰነጠቅ ቆይቻለሁ። መፍትሄ የማይገኝለት ውጥረት ሆኗል። ስለሆነም የምክር ቤት አባልነትና የሚኒስትርነት ሚናዬን ሌሎች የሚረከቡበት ጊዜ ደርሷል ብለዋል ጆ ጆንሰን። ጆንሰን አሁንኑ የምክር ቤት አባልነታቸውን ይተዉ ወይም እንደገና ለመመረጥ አይወዳደሩ እንደሆነ ግልጽ አላደረጉም። የጠቅላይ ሚኒስትሩ ወንድም እንደሚሰናበቱ የገለጹት ወንድማቸው 21 የምክር ቤት አባላትን ከወጋት ባቂው ፓርቲያቸው ካባረሩ በኋላ ነው። ጠቅላይ ሚኒስትር ጆንሰን ብሪታንያ ምንም አይነት ስምምነት ሳይደረግ እንደ አውሮፓ አቆጣጠር ጥቅምት 31 ከአውሮፓ ህብረት እንድትወጣ በቀየሱት ስትራቴጂ ምክንያት ወጋጥባቂው ፓርቲ ተከፋፍሏል። ጆንሰን ባስቀመጡት ጥቅምት 31 ጊዜ ገደብ ድረስ ባለው ጊዜ ውስጥ ከአውሮፓ ህብረት ጋር ስምምነት ላይ ለመድረስ ካልተቻለ የብሪታንያ የተወካዮች ምክር ቤት የፍቺውን ጊዜ ለሌላ 3 ወራት ለማዘግየት እንዲጠይቅ መንግስትን ይቅርታ አድማጮች መንግስትን የሚያስገድድ ውሳኔ ትላንት አሳልፏል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት የአማርኛ ፕሮግራማችን ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አስተናጋጆቻችሁ ቆንጂት ታየና
አዳነች ፍስሐዬ ነን። ወደ ኋላ የሚቀርቡ ቅንብሮች አሉን። አስተዋውቀን መጽሔት ክፍለ ጊዜ እንለፍ።
ከዛሬ 100 ዓመት በፊት ከዩሮፕ ከልዩ ልዩ ሀገሮች ወደ ክሊቭላንድ ሲመጡ ክሊቭላንድ ውስጥ የነበሩ ሰዎች ደግሞ በጣም እንግዳ ተቀባዮች ስለነበሩ ቤተሰብ የመሆን ስሜት እንዲሰማቸው የሚያቀራርባቸውን ማንነታቸውን የሚገልጸውን ለሌሎቹ ለማስተማር በሰላም አብር መኖር የተደረገ ዓላማ ነው።
አቶ አክሊሉ ደምሴ ይባላሉ። በዩናይትድ ስቴትስ ኦሃዮ ክፍለ ግዛት ክሊቭላንድ ከተማ በቅርቡ የተመሰረተውን የኢትዮጵያ የባህል መስክ ለባህልና የታሪክ ቅርሶች መታሰቢያ የተሰየመ ስፍራ አስመልክቶ ከተሰጡ አስተያየቶች የተወሰደ ነው። በባህልና ማህበረሰብ ጠብቋቸው አሁን ለምሽቱ ወዳዘጋጀናቸው ዘገባዎች እናልፋለን። ለምሽቱ ያሰናዳነውና እየተዘጋጀ ያለውን ዘገባ ባጭሩ እናስተዋውቅና ወደ ቀሪዎቹ እናልፋለን። ለአስቸኳይ ስብሰባ ለዛሬ ተጠርቶ የነበረው የቅዱስ ሲኖዶስ ምልአተ ጉባኤ መግቢያው ላይ እንዳሰማነው በጥቂቱ ከኦሮሚያ ክልል ምክትል ፕሬዚደንት ሽመልስ አብዲሳና ከጠቅላይ ሚኒስትር ጽህፈት ቤት ተወክለው ከተወከሉት ከሙሐዘ ጥበባት ዲያቆን ዳንኤል ክብረት ጋር ውይይት አካሂዷል። በዚህ ዙሪያ የተሰናዳውን ዘገባ እንደደረሰን እናቀርባለን። ወደ ሚቀጥለው ዘገባ ስናልፍ ምርጫ ቦርድ በመጪው ዓመት እንደሚካሄድ በሚጠበቀው አገር አቀፍ ምርጫ ወደ 250,000 የምርጫ አስፈጻሚዎችን እንደሚያሰማራ አስታውቋል። የአስፈጻሚዎቹ ገለልተኝነትም በጥብቅ እንደሚጣራ የምርጫ ቦርዱ ሊቀመንበር ገልጸዋል። የምርጫ ቦርዱ ሊቀመንበር ፓርቲዎቹ በአዲሱ ሕግ አልመከርንበትም ማለታቸው ትክክለኛ አገላለጽ አይደለም ማለታቸውን አክሎ መለስካቸው አመሃ ተከታዩን ዘገባ ከአዲስ አበባ አስተላልፏል።
የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በሰጠው ጋዜጣዊ መግለጫ ላይ ከጋዜጠኞች የቀረቡት ጥያቄዎች አይነታቸው ብዙ መሆናቸው አይደለም፣ የተለያዩ አካላትን ፍላጎቶች፣ ቅሬታዎችንና ጥርጣሬዎችን ያንጸባረቁም ነበሩ። በተለይም የቦርዱን ታማኝነትና ገለልተኝነት በተመለከተ አያሌ ጥያቄዎች በተለያዩ ሰዎችና አቀራረብ መሰንዘሩ ብዙ ወገኖች ዛሬም ቦርዱን በጥርጣሬ እንደሚያዩት የሚጠቁም ይመስላል። መጠየቃችን ተገቢ ነው ያሉት የቦርዱ ሊቀመንበር ወይዘሪት ብርቱካን ሚደቅሳ ለጥርጣሬው ግን ተጨባጭ የሆነ መነሻ ቢኖረው ጥሩ መልስ ለመስጠት ያመች እንደነበረ አስገንዝበዋል። ስለሚመሩት ተቋም ከላይ እስከታች ባለው መዋቅር ነጻና ገለልተኛ መሆኑን ለማረጋገጥ ግን ትልቅ ጥረት እየተደረገ እንደሆነ አስታውቀዋል። ለምሳሌም ቀደም ሲል ከፍተኛ ሮሮ ይቀርብበት የነበረው የምርጫ አስፈጻሚዎችን በተመለከተ ይህን ብለዋል።
በክልልም ሆነ ከዛም ደግሞ አልፎ ለምርጫ አስፈጻሚነት ወደ 250,000 ሰውን መለምላለን። በዛ ምልመላ ሂደት መጨረሻ ላይ የምንወስዳቸው ሰዎች ገለልተኝነታቸውን ለማረጋገጥ አንዱ የምንጠቀመው ነገር ፓርቲዎቹ በሙሉ የሚኖራቸውን አስተያየት የሚያቀርቡበት መንገድ እንዲኖር አድርገናል። ስለዚህ የብቃትን ሁኔታ ካረጋገጥን በኋላ በየክልሉ የሚሳተፉ ፓርቲዎችን ስለ እያንዳንዱ ሰው የሚሉትን ነገር የምንሰማበት ሂደት ይኖራል። በእርግጥ አንድ ሰው እከሌ እኮ እንዲህ ነው ስለተባለ የመጨረሻ ላይሆን ይችላል፣ ግን በእኛም ደግሞ በሱ ላይ ተነስተን የምናደርጋቸው ተጨማሪ ማጣራቶች ይኖራሉ። ስለዚህ ይሄ በፊት ያልነበረ አሰራር ነው። በነገራችን ላይ
የቦርዱ ሰብሳቢ አክለውም የሚመጣው ምርጫ በወረዳና ቀበሌ አስተዳደሮች የሚፈጸም አይሆንም ብለዋል። ከዚህም ባለፈ በየአካባቢው ያለው ህብረተሰብ፣ የሲቪል ማህበረሰብ ድርጅቶችና የመሳሰሉ አካላት ሁሉ የምርጫ አስፈጻሚዎችን ገለልተኝነት በማረጋገጥ ረገድ ከፍተኛ ድርሻ እንዳላቸው አብራርተዋል። በዚህ ጋዜጣዊ መግለጫ ላይ ጎልተው ከተነሱት ጥያቄዎች በፖለቲካ ፓርቲዎችና በቦርዱ መካከል ተፈጥሯል ስለተባለው ሸካራ ግንኙነት ነው። በተለይም ከሳምንታት በፊት በኢትዮጵያው ፓርላማ የምርጫ የፖለቲካ ፓርቲዎችና የስነ ምግባር አዋጅ በሚል ስያሜ በወጣው ሕግ ቅሬታ የተሰማቸው የፖለቲካ ፓርቲዎች ድምጻቸውን እያሰሙ ናቸው። ደግሞም ወደ 50 የሚደርሱ ተቃዋሚ ፓርቲዎች የሕጉን አግላይነት በመግለጽ በጽኑ እየተቃወሙ ናቸው። በተለይ ደግሞ ለፓርቲዎች ምዝገባ ለክልልና ለአገር አቀፍ ፓርቲዎች እንደ ቅደም ተከተላቸው የ4ና የ10,000 ሰዎች ፊርማ መጠየቁ የሕጉ አግላይነት አንድ ማሳያ ነው ብለው መከራከራቸውን ጋዜጠኞች በጥያቄያቸው አንስተዋል። ለዚህም ሊቀመንበሯ መልስ ሰጥተዋል።
አሁን የወጣውን ህግ በተመለከተ የምርጫና የፖለቲካ ፓርቲዎች ህግ ማለት ነው፣ 3 ጊዜ በጣም ሰፊ ውይይት አድርገናል። ዋና ዋና በሚባሉ የህግ ማሻሻያ ሀሳቦች ላይ፣ ዝርዝር በሆኑ የአፈጻጸም ጉዳዮች ላይ በተለያዩ 3 መድረኮች ውይይት አድርገናል። በዛ ውይይት ኢህአዴግን ጨምሮ ሌሎችም የፖለቲካ ፓርቲዎች ተሳትፈውበታል። አልበቃንም ማለት ምንም ችግር የለውም፣ ግን አላየነውም ተሳትፈናና እሱ ውሸት ነው። ምክንያቱም እያንዳንዷን ቀን ከነ ቃለ ጉባኤው ስንት ፖለቲካ ፓርቲ እንደተናገረ ምን ምን ሀሳብ እንደመጣ ማሳወቅ እንችላለን። ምክንያቱም እኛ አሁን የምንመራው ይሄ ምርጫ ቦርድ የተሻለ ነገር ለማምጣት የተሻለ ሂደትን ለማምጣት የተሻለ ግብ ላይ ለማድረስ ነው እንጂ እንደ በፊቱ ፖለቲካ ፓርቲዎችን ያላሳተፈ ያገለለ ወይም እንደዚህ እንደዛ ለማድረግ አይደለም።
ወይዘሪት ብርቱካን አክለውም ይህን ብለው ነበረ።
ፓርቲዎች ፓርቲ ሆነው ሲደራጁ ፓርቲዎች ሊያደርጉ የሚገባቸውን ተግባራት ሊያከናውኑ የሚችሉበት አደረጃጀት ወይም አቅም መኖር አለበት። ሌሎች የማህበራት አደረጃጀቶች ሊኖሩ ይችላሉ። እድሮችም አሉን፣ እቁቦችም አሉን። እነሱ አሁን አላማ አላቸው፣ የሚያሳኳቸው እሱን ያደርጋሉ። ፓርቲ የሚደራጀው የተወሰነውን የህብረተሰብ ክፍል ወክሎ ያንን ድምጽ ለማሰማትና እሱ እንዲያሸንፍ አድርጎ መጨረሻ ላይ ስልጣን ለመያዝ ነው እና ለዛ አትሊስት የመነሻ ሁኔታን ያሳየ ፓርቲ ነው የምንመዘግበው እንጂ 3 እና 5 ሰዎች ተሰብስበው ፓርቲ ነን ስላሉ ፓርቲ አይደሉም አሉት እንጂ እነሱ ምንም ከዛ ጋር የሚገናኝ አቅም ወይም አላማውን ለማሳካት የሚያስችል ቅጣትን ያህል ሁኔታ የሌላቸው ድርጅቶች ናቸው። ይሄ በእኛም ብቻ የተደረገ አይደለም፣ በሌሎች ሀገሮችም የተደረገ ነው። ያን አስገብተናል እና ያ ብዙ ጭቅጭቅን አስከትሏል እና እኛም አቅርበነዋል፣ ፓርላማውም ተቀብሎታል። ከዛ የተነሳ ይመስለኛል ደጋግሞ ፓርቲዎች አልተነገረንም፣ አልተወያየንበትም፣ እንደዚህ እንደዚህ እያሉ ቅሬታ የሚያቀርቡት።
በአንዳንድ ፓርቲዎች አባላት ላይ የፖለቲካ እስራት እየተፈጸመ እንደሆነ በመጠቆም ቦርዱ በዚህ በኩል ምን እያደረገ እንደሆነ ጋዜጠኞች ጥያቄ አቅርበዋል። የቦርዱ ሊቀመንበር የሚመሩት ተቋም እርምጃ እንደወሰደ ከህግ አግባብ ውጭ ታስረዋል ከተባሉ የፖለቲካ ድርጅቶች አባላት አንዳንዶቹ መፈታታቸውን ገልጸዋል። ይሁንና ጉዳያቸው በፍርድ ቤት የተያዘ ተጠርጣሪዎችን በተመለከተ ቦርዱ ህግን ተከትሎ ሊያደርገው የሚችለው ነገር እንደሌለም አስረድተዋል። እንዲህ ያለ አቤቱታ የሚያቀርቡ የፖለቲካ ፓርቲዎች የኦሮሞ ነጻነት ግንባር ኦነግ፣ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ እና የአማራ ብሔራዊ ንቅናቄ አብን እንደሚገኙ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የኦሮሚያና ቤኒሻንጉል ጉሙዝ ክልሎች የጋራ የህዝብ ለህዝብ መድረክ በግንቢ ከተማ ተካሂዷል። የህዝብን ሰላም የሚያውኩ ሰዎችን የመቆጣጠር ተግባር ተጠናክሮ እንደሚቀጥል በውይይቱ ላይ ተነግሯል። ቪኦኤ ያነጋገራቸው አንዳንድ የመድረኩ ተሳታፊዎች በአካባቢው የሚኖሩ የቤኒሻንጉል ጉሙዝና የኦሮሞ ተወላጆች ሰላም ወደ ቀድሞ ሁኔታ ተመልሷል ብለዋል። መድረኩ በምዕራብ ወለጋ ቡኖ በደሌና ጋማሽ ዞኖች አዋሳኝ ቦታ ላይ መደረጉ የ3ቱን ዞኖች ነዋሪዎች ግንኙነት እንደሚያጠናክር የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ምክትል ኃላፊ አቶ ዲንሳ አመንቴ ገልጸዋል። ናኮር መልካ ተጨማሪ ያለው።
በግንቢው የውይይት መድረክ አስቀድሞም የ3ቱ አጎራባች ዞኖች ነዋሪዎች ግንኙነት መሻሻሉን በአንድ ገበያ መነገድና ሌሎች ማህበራዊ መስተጋብሮቻቸውንም መቀጠላቸውን የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ምክትል ኃላፊ አቶ ኢንሳ መንቴ ተናግረዋል። የአሁኑ መድረክ ዓላማም የሰላሙን ሁኔታ ለማጠናከር መሆኑን ገልጸዋል።
ያደረጉ እነሱ ናቸው። በአሁኑ ሰዓት ግን ሁሉ ሰላሙ ያው በተረጋጋ ሁኔታ ላይ ነው ያለ የሚል ውይይት ነው ያደረግነው እና ቀጣይ
ለልማቱ የሚያገዝ ሰላም ለተጣጣፈ ነው መተጋገዝ እንዳለበት በሁሉ ዘርፍ መሻሻሎች ናቸው።
የማህበረሰቡን ሰላም ለማወቅ ተንቀሳቅሰዋል የተባሉ 10 ግለሰቦችን በቁጥጥር ስር ውለው ጉዳያቸው የተጣራ መሆኑንም አቶ ኢንሳመንት ተናግረዋል። የመድረኩ አስፈላጊነት ለዘመናት የቆየ ያሉትን የአካባቢዎቹን ነዋሪዎች ወንድማማችነት ወደ ጋራ የልማት ተጠቃሚነት የሚቀይሩበትና ሌሎችን ቦታዎች ላይ ተከስተው በነበሩ ግጭቶች የተፈጠረውን ስጋት በማጥፋት የአብሮነት መንፈስ እንዲጎለበትም ለማስቻል ነው ብለዋል አላፊው። ከቤኒሻንጉል ካማሽ የተሳተፉት አቶ አክቶላ ምርጋ ለዘመናት አብሮ የኖረ ህዝብ ሰላሙን ዘላቂ ለማድረግ አብሮ መቆም አለበት ብለዋል።
ዛሬ እኮ እኛ ያየነው በጣም ጥሩ ታሪክ ነው። በጣም የሆነ ፍቅራሱ ለዚህ ሰላም እኛ አብረን ነበርን። ሁለቱም ወንድማሞች አሁንም እኛ ፍቅር ቀጥለን ከዙሮ እንደምንበልጥ ታብደን ጥሩ ሁኔታ ደምሰራ በጣም በእኔ በኩል የሚያምነው ሰላማችን ላይ ጥሩ ፍቅራችን ይመልሳለን። ለልማትም በሁሉም አብረን እንድንሰራ ቃል ጋብተን በሁሉም በኩል በጣም ደስ የሚል ነገር ነው የተሰራ። ዛሬ ከዙሮም አብረን ነበርን። አሁን ደግሞ እዚህ ቀጥለን መስራት
አቶ መልካሙ ታፈሰ ከጊምቢ ቶሌ መሳተፋቸውን በመግለጽ መድረኩ በአጎራባች ወረዳዎችና ቀበሌዎች መካከል ያለውን አብሮነትና ተግባብቶ የመኖር እሴት ያደሰ ነው ብለዋል። ያ አብሮነት ተጠናክሮ እንዲቀጥል ለማድረግ ችግሮች ሲከሰቱም ህብረተሰቡ ወደ ግጭት ከመሄድ በውይይት መፍታት እንደሚገባው መክረዋል። በውይይቱ ላይ የዞኖቹ መንግስት ባለስልጣናት፣ የየማህበረሰቡ ተወካዮች፣ የሃይማኖት አባቶች፣ አባገዳዎች፣ ወጣቶችና ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ከአምስት ወራት በፊት ከቤንሻንጉል ጉሙዝ ክልል ማንዱራ ወረዳ ተፈናቅለው በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ የሚገኙ ተፈናቃዮች የምግብና የመጠለያ ችግር ገጥሞናል ብለዋል። በአማራና በቤንሻንጉል ጉሙዝ ክልሎች መካከል እርቀ ሰላም ተፈጽሟል፣ ወደ አካባቢያችሁ ሂዱ ብንባልም የአካባቢው ነባር ተወላጆች ዳግም ጥቃት ፈጽመውብናል ነው ያሉት። የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት በበኩሉ ድጋፍ እያደረግኩ ነው ብሏል። የባህር ዳር ዘጋቢያችን አስቴር ምስጋናው በጸጥታ ዙሪያ በሁለቱ ክልሎች ያሉ የጸጥታ ዘርፍ አመራሮችን በስልክ ለማግኘት ያደረገችው ሙከራ ለዛሬ እንዳልተሳካለት ገልጻ ተከታዩን ዘገባ ልካለች።
ቁጥራቸው 25 የሚጠጉ ሽማግሌዎች ለአማራ ክልል መንግስት አቤቱታን ለማሰማት ነበር ከአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ ወደ ባህር ዳር ከተማ ውክልና ተሰጥቷቸው የመጡት። ጉዳያቸው ደግሞ ከአምስት ወራት በፊት ከቤኒሻንጉል ጉሙዝ ማንዱራ ወረዳ ተፈናቅለን በአዊ ዞን ጓንጓ ወረዳ ብንቀመጥም እስካሁን ያየን የለም ነው ያሉት።
ስሜ ኃይሌ ሚካኤል ሽዋስ እባላለሁ። ከቤኒሻንጉል ጉሙዝ መተከል ዞን ማንዱራ ወረዳ ዶዋን ዝባቡና ቀበሌ ነው የመጣሁት። ምንም በማናውቀው በ2011 ዓ.ም እርስ በርስ ተጋጅተን ይኸው ለመፈናቀል ደርሰናል። ከዛ ከተፈናቀልን በኋላም በአማራ ክልል አዊ ዞን ጓንጓ ወረዳ ክፍለ ከተማ ላይ ተጠግተን ያለን በየበረንዳው 7000 ህብረተሰብ ማለት ነው።
በሁለቱ ክልሎች መካከል እርቀ ሰላም ተደርጓልና ወደ የአካባቢያችሁ ሂዱ ብንባልም የአካባቢው ነባር ተወላጆች ሊቀበሉን አልቻሉም። ዳግም ብሔርን መሰረት ያደረገ ጥቃት ተፈጽሞብናል ነው ያሉት።
የፌዴራሉ መንግስት ሁለቱም ክልል እኛን ገብተዋል፣ አርሰዋል፣ እየኖሩ ነው የሚለው ነገር ስህተት ነው። ሀብት ንብረታችን ወድሟል። ቤታችን አፍርሰው ሲያበቃ ማገዶ አድርገው ተጠቅመውታል። ከቤታችን ላይ ተፈናቅሎ የነበረ ነባር ብሔረሰብ ገብቷል። ለእኛ ማጥፊያ የተዘጋጀ ጦር መሳሪያ አንድም ባልወረደበት ሰዓት
አካባቢውን ግን ኮማንድ ፖስት አልተቆጣጠረውም።
አካባቢውን ሊቆጣጠረው አልቻለም። አካባቢውን ኮማንድ ፖስት ሊቆጣጠረው በቀስ ባለፈው በ21 ግልገል በለስ ላይ ነሐሴ 21 በቀስ የተወጋ ህጻናል 14 ዓመት አሁንም ከፓዊ ሆስፒታል ከአቅም በላይ ሆኖ ሲያበቃ ባህር ዳር ሆስፒታል ነው ገብቶ ያለ ልጁ። እንደገና ደግሞ መከላከያ ሰራዊት አገር ሰላም ነው ብሎ ሲያበቃ ሲቪል ጨርቅ ለብሶ በገባበት ሰዓት በቀስ ጨርቁ ተዝጎርጉሮ መሳሪያ የያዘ ሁሉ ሲታደን እኛ ምን አይነት ዋስትና ይዘን ነው እዛ የምንገባው? ስለዚህ አሁንም ቢሆን የምንገባበት አቅም የለንም። ሚዲያ አማራ ክልልና ቤንሻንጉል ክልል ታርቀው ሲያበቃ እርቀ ሰላም ሆኖ አርሶ አደሩ ገብቶ እርሻ እያረሰ ነው። እንደገና ደግሞ የዘር የሚሆን እርዳ እርዳታ እየተሰጠ ነው ተባለ። ምንም ህብረተሰብ ባልገባበት በውሸት ፖለቲካ ሙሉ በሙሉ ውሸት ነው። አሁንም አማራ ክልል ጓንጓ ወረዳ ክፍለ ከተማ ላይ የምንገኘው 7000 ህብረተሰብ
ችግሩ የከፋና ስር የሰደደ በመሆኑ ለአማራ ክልል መንግስት አመራሮች ለማስረዳት ባህር ዳር ብንመጣም ሊያናገረን የፈለገ አካል የለም ይላሉ።
አቤልነ ተሻለበላለሁ የመጣሁት ጅግደ ስላሴ ደፍሊ ማዕከል ነው። አሁንኛ በየበረንዳው በየዛፍስር ነው ሰው የለው። 7000 ህዝብ አሁን በየበረንዳው ነው ያለው። እቅምና አጥቶ እጅ ወዳፍ የሚያረጋው አጥቶ መጠላይን አጥቶ ነው የአማራ ክልል እርሰ መዳሩ መጠየቅ መጠን አንዱ ወደዚህ ሂዱ፣ አንዱ ምግብ ወስድና ሂዱ፣ አንዱ በአይደፓ ሂዱ፣ ስባት ቤት ሂዱ፣ አንዱ ወደዚህ ሂዱ የሉ የቸገሩ ስለሆነ ይህን መፍትሄዎችን በሚዲያና በሬዲዮ አስተልፈን ኒድ ለማለት ፈልገን ነው።
የክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙ ከቀናት በፊት ከአሜሪካ ድምጽ ጋር በነበራቸው ቆይታ ከቤኒሻንጉል ጉሙዝ ክልል የመጡ ተፈናቃዮች ወደ ቀያቸው ተመልሰው እርሻ ጀምረዋል ማለታቸው ይታወሳል።
ከመተከል ልጀምርልሽ ምራብ በኩል ማለት ካለው ማለት ነው። እጅግ ግጭቶች ነበር። ግጭቶች እንዴትና በማን ይነሱ እንደነበረ ይታወቃል። ከአሶሳ ላይ ካለው አስተዳደር ጋር በመነጋገር ችግሩ ተፈታ። የተፈናቀሉት በመመለስ ላይ ናቸው። ገብተው እርሻቸውን እንዲያርሱ እየተደረገ ነው። ለቀውት የነበረው ቦታ ለቀውት አልምቶት የነበረው ባድማቸውን ተመልሰው ሄደው እንዲይዙት ከፍተኛ የሆነ ሰፊ ስራ እየተሰራ ነው። በዚህ አጋጣሚ ተፈናቅለው በተለያየ ቦታ ተደብቀው ያሉ ሰዎች ተመልሰው ሄደው ባድማቸውን እንዲይዙና እንዲያርሱ አሁንም መልእክት ማስተላለፍ እወዳለሁ። ይህንን ከቤኒሻንጉል ወንድሞቻችን ጋር ተነጋግረናል። ይሄ ነገር መፍታት አለበት። ሁለተኛው ለግጭት መግባት የለብንም በሚል ፌዴራል መንግስትም በዋናነት ጉዳዩን ይዞት መከላከያም አለ የክልሉ ውስጥ ኃይል አለ። የሁለቱም ክልሎች ጸጥታ ኃይል አንድ ለሆነ እየሰራ በጥሩ ሁኔታ መሰለኝ ይገኛል።
የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚያስፈልጋቸው አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር አቶ አማራ ክንዴል ያለ መጠለያና ያለ ምግብ ተሰቃየን ለሚሉ ተፈናቃዮች ጽፈት ቤቱ ለምን አልደረሰም በማለት ጠየቋቸው።
በተለይ ለዳንጉር ወረዳ በለሳ አካባቢ ላሉት ተፈናቃዮች አስፈላጊው ድጋፍ እንዲደረግላቸው የትብብር ደብዳቤ ጽፈንላቸዋል። እዚሁ ጋር ተያይዞ ባለፈው ቻግኒ አካባቢ ለነበሩ አሁንም እዚሁ አካባቢ ተፈናቅሎ ለመጡ ተፈናቃዮች ማንዱራ ገነተ ማርያም አካባቢ ላይ 450 ኩንታል እህል እንዲገባላቸው አድርገናል። ይህንንም ከክልሉ ሀብት ላይ ነው እንትን ያደረግነው። በዚህ መሰረት እርዳታውን አቅርበንላቸዋል። እነዚህ ተፈናቃዮች አሁን ማንዱራ አካባቢ ማንቡክ፣ እንደገና ደግሞ በለስ ግልገል በለስ አካባቢ ላይ ቤት ያላቸውና ቀደም ሲል ይኖሩ የነበሩ ሰዎች መመለስ የሚችሉ መሆናቸውን በገለጹልን መሰረት ይህንን መልእክት አስተላልፈናቸዋል። በዛ መሰረት ወደ የመኖሪያቸው የሄዱ ሰዎች እንዳሉ ይገባኛል። ከዛ ውጭ ግን የነበረው ምንድን ነው? አብዛኛው ከባለ ሀብት ጋር ይሰራ የነበረ የቀን ስራ ላይ ተሰማርቶ የነበሩ ሰዎች ነው የነበሩት። እነሱ ደግሞ እንደ ማንኛውም ዜጋ በየትኛውም ቦታ ላይ የቀን ስራ እየሰሩ መኖር እንደሚችሉ ነው በየአካባቢው እንትን ያደርግ ነው። ነገር ግን ለሁሉም በሚባል ደረጃ በገባነው ስምምነት መሰረት የሁለት ወር ቀለብ ግን አቅርበንላቸዋል። ስለዚህ በእኛ ክልል ያሉትን በሚመለከት በተቻለ መጠን ከፌደራልም እየጠየቅን ሁለተኛ ከክልላችንም ያለውን ድጋፍ እያቀረብን ያለ ነው። ሌላው ቤንሻንጉል በሌላ ክልል ያሉት ደግሞ በዛው ክልል ይቀርባል የሚል ታሳቢ ነው ያለው። አሰራሩም ይሄ ነው የሚፈቅደው። ምክንያቱም ሌላ ክልል ላይ ገብቶ እርዳታ ማቅረብ የሚቻልበትም ሁኔታ ስለሌለ ማለት ነው።
በሁለቱ ክልሎች ተደረገ ስለተባለው ስምምነት ዙሪያ ከስምምነቱ በኋላ እየተፈጠረ ስላለው ችግር በሁለቱ ክልሎች በኩል ያሉ የጸጥታ ኃላፊዎችን በስልክ ለማግኘት ያደረኩት ሙከራ አልተሳካም። መልስ እንዳገኘው የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች አሁን ዘግይቶ የነበረው አብይ ርዕሳችን ደርሷል። ለአስቸኳይ ስብሰባ ለዛሬ ተጠርቶ የነበረው የቅዱስ ሲኖዶስ ምልአተ ጉባኤ ከኦሮሚያ ክልል ምክትል ፕሬዚደንት ሽመልስ አብዲሳ እና ከጠቅላይ ሚኒስትር ጽህፈት ቤት ተወክለው ከመጡት ሙሐዘ ጥበባት ዲያቆን ዳንኤል ክብረት ጋር ውይይት አካሄደ። የሲኖዶሱ ስብሰባ ነገ እንደሚቀጥልና በመጨረሻም አጠቃላይ የቤተ ክርስቲያኒቱን አቋም የሚያንጸባርቅ መግለጫ እንደሚወጣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽህፈት ቤት ክህነት ስብከት ወንጌልና ሐዋርያ ተልእኮ መመሪያ ዋና ኃላፊ መጋቢ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ገልጸዋል። ጽዮን ግርማ ማምሻውን አነጋግራቸዋለች። ቀጥሎ ይቀርባል።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በዛሬው ዕለት የተካሄደውን የቅዱስ ሲኖዶስ አስቸኳይ የምልአተ ጉባኤ ስብሰባ ውይይት የትኩረት አጀንዳ በሁለት ከፍለው አስረድተዋል። ከ30 በላይ የሚሆኑ የሃይማኖት አባቶች በጉባኤው ላይ ተገኝተው በመጀመሪያው ዙር ስብሰባ የመንግስት ተወካዮች ከመምጣታቸው በፊት አጀንዳቸውን ለይተው ተነጋግረዋል ብለዋል። ከቀኑ 5 ሰዓት አካባቢም የኦሮሚያ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የጠቅላይ ሚኒስትሩ ተወካይ መሐዘ ጥበባት ዳንኤል ክብረት ተገኝተው በችግሮቹ ዙሪያ ተወያይተዋል ብለዋል። የሃይማኖት አባቶቹ በመጀመሪያ ያነሷቸው አጠቃላይ ቤተክርስቲያኒቱ እያጋጠማት ነው ያሉትን ፈተና ነው ይላሉ። መጋቤ ሰላም ቀሲስ ሰለሞን ቶልቻ
ቤተክርስቲያኒቱ ጫና እየደረሰባት ነው፣ ለኢትዮጵያ ሀገራዊ እድገትና ልማት ያበረከተችው ሁለንተናዊ አስተዋጽኦ በአግባቡ አፋጣኝ መልስ አይሰጥም፣ ጫናዎች አሉ። በመንግስት መዋቅር ያሉ ስራ አስፈጻሚዎች፣ በተለያዩ እምነቶች ያሉ አመራሮች ናቸው ያሉት። ሆን ተብሎም ይሁን ባልታወቀም ሁኔታ ጫና እየተደረገ የቤተ ክርስቲያኒቷ መብት በአንድም በሌላም እየተገፋ ነው። ይሄ ደግሞ ከምን አቅጣጫ ነው የሚደረገው? አግባብ አይደለም። የጥምቀተ ባህር ቦታዎችን፣ የመስቀል ቦታዎችን፣ ይዞታዎችን፣ የቀብር ቦታዎችን፣ በአጠቃላይ የቤተ ክርስቲያኗን ህልውና የሚጋፋ በርካታ በከፍተኛ የትምህርት ተቋማት ኦርቶዶክሳውያን ተማሪዎች ላይ ያለ ዘርፈ ብዙ ነገር ነው የተነሳውና ይሄ አግባብ እንዳልሆነ፣ በተለይ ደግሞ እንዲህ አይነት ልዩ ሁኔታዎች እና የመብት መጋፋት የሚካሄደው ኦሮሚያ ላይ ሰፍቶ ይታያል ይላል ቤተ ክርስቲያኒቷ ላይ ጫና የሚፈጠረው የሚለውን ጉዳይ ምክትል ርዕሰ መስተዳደሩ አቶ ሽመልስ ተጠይቀው እሳቸው ሲመልሱ እኔ አንደኛ ወደዚህ ቦታ ከመጣው 5ኛ ወር ነው፣ ጥቂት ጊዜ ነው። ልትረዱን ቤተ ክርስቲያኒቷ እኛንም ጭምር ልትረዳን ይገባል። ተጠንቶ የመጣ ነገር ካለ ግን ቁርጠኛ ነኝ። ከሲኖዶሱ ቃል ውጪና በሀገራዊ ግንባታና ልማት ቤተ ክርስቲያኒቷ ያላት ሚና ትልቅ በመሆኑ ይሄ ነገርን እኛ በፍጹም ቤተ ክርስቲያኒቷ እንድትበደልና እንድታዝ ፍጽሞ አንፈልግም። ለዚሁም አንድ ማዕከላዊ የሆነ የኦሮሚያ ክልልንና ቅዱስ ሲኖዶስን የሚያገናኝ አንድ አባት መድቦ ቢሰጠን በቀጥታ የቤተ ክርስቲያኒቷን ችግር በቀጥታ ልንፈታ እንችላለን የሚል ሀሳብ በርዕሰ መስተዳደሩ ለሲኖዶሱ ቀርቦ ቅዱስ ሲኖዶሱን በአፋጣኝ የወለጋ የነቀምትና የሆሮ ጉድሩ የምስራቅ ወለጋ ሊቀ ጳጳስ ብፁዕ አቡነ ናትናኤልን በኦሮሚያ ክልል ከምክትል ርዕሰ መስተዳድሩ ጋር ወኪል ሆነው ቤተ ክርስቲያኒቷ ጋር ያለውን ሁለንተናዊ ችግሮች እንዲፈታና ከኦሮሚያ ክልላዊ መንግስት ጋር ቀጥታ በሲኖዶሱ በኩል እንዲገናኙ ሰው ወክሏል።
በኦሮሚያ አካባቢ የቤተ ክርስቲያን አገልግሎት በመዳከሙ፣ የካህናት እጥረት በመፈጠሩና በኦሮሚያ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽህፈት ቤት እንዲቋቋም የቀረበውን ጥያቄ በተመለከተ የተደረገውን ውይይት መጋቤ ሰላም ቀሲስ ሰለሞን ሲያስረዱ
ከቤተ ክርስቲያኒቷ ሲኖዶሳዊ መዋቅር ውጪ የኦሮሚያ ቤተ ክህነት እናቋቁማለን የሚለው አካል ቤተ ክርስቲያኒቷ በመዋቅሯም የሌለ ከሷ ይሁንታ ውጪ እየተደረገ ያለ በመሆኑ አጥኖት ሰጥተው ለርዕሰ መስተዳድሩ በሚገልጹ ሰዓት ርዕሰ መስተዳድሩ ከቤተ ክርስቲያኗ ቅዱስ ሲኖዶስ እውቅና ውጪ የሚደረግ አንዳችም ነገር የክልሉ መንግስትም እንደማይፈቅድ የሲኖዶሱን ደንብ፣ ህግ፣ ስርዓት አጥብቆ እንደሚከተል ገልጸውልናል። በሌላ በኩል ምክትል ርዕሰ መስተዳድሩ በኦሮሚያ በኩል ያልተሰሩ ስራዎች አሉ። በተለይ በአፋን ኦሮሞ ቋንቋ ህብረተሰቡ ሊገለገል ይገባል። የአብነት ትምህርት ቤቶችም ሆኑ የስብከተ ወንጌልም ሆነ በክልሉ የሚገኙ አገልጋዮች የሚጠይቁትን ህዝቡ የሚፈልገውን ሃይማኖታዊ አገልግሎት በቋንቋው ስራ መስራት እንዳለበት፣ ይልቁንም ቤተ ክርስቲያኒቷ ስላልሰራች ጠንክራ ልትሰራ ይገባታል የሚለውን አጽንኦት ሰጥቷል ርዕሰ መስተዳደሩ። በተረፈ በእውነት ለቅዱስ ሲኖዶሱ ያሳዩት ክብር ርዕሰ መስተዳደሩ የኦሮሞን ህዝብ ታላቅነት የገለጹበት ሁኔታም ታይቷል እና ቅዱስ ሲኖዶሱም የርዕሰ መስተዳደሩን ትህትና አክብሮት የሰጣቸውን ክብር ትልቅ አጽንኦት ሰጥቶታል እና ቤተ ክርስቲያኒቷ በማያዳግም መልክ ቀኖናዋም ስርዓቷም አንድነቷም ተጠብቆ እንዲቀጥል እሳቸውም ለሲኖዶሱ ትልቅ መልእክት አስተላልፈው ነው የሄዱት።
አያይዘውም አቶ ሽመልስ አብዲሳ ደጋግመው የተናገሩት እርስ በርሳችሁ ተነጋገሩ፣ የውስጥ ችግሮቻችሁንም መመሪያችሁ በሚያዘው መሰረት ፍቱት የሚል ምክረ ሐሳብ ነው ብለዋል። በመጨረሻም ነገ የቤተ ክርስቲያኒቱን አቋም የሚያንጸባርቅ መግለጫ ይወጣል። ጥያቄውን ያነሱትም እነ ሊቀ አላፍ ቀሲስ በላይ መኮንን እንዲጠሩ ተብሏል ብለዋል።
ስብሰባው ቀጥሎ ነው ያደረው። ለክቡር ጠቅላይ ሚኒስትሩ የሚቀርብ ለኢትዮጵያ መንግስት የሚቀርብ የቤተ ክርስቲያኒቷን አቋም፣ ሉዓላዊነት፣ አንድነት፣ ሰላም የሚያናጋ ማናቸውንም ነገር ቅዱስ ሲኖዶስ የሚያሳልፋቸውን ውሳኔዎች በሙሉ የሚያዘጋጁ ብፁዓን አባቶች የቤተ ክርስቲያኒቷን አቋም የሚገልጹ በምልዓተ ጉባኤው ተመርጠው ተዘጋጅቷል። እነ ሊቀ አእላፍ ቀሲስ በላይ በነገው ዕለት በሚካሄደው ስብሰባ ይጠራሉ። ተጠርተው እንዲቀርቡ ያላቸውን ሀሳብ እንዲያቀርቡና አግባብ ያለው ሲኖዶሳዊ ውሳኔና ቀኖና እንደሚሰጥም ይጠበቃል።
ዛሬ ተካሄደ በተባለው ስብሰባ ላይ አስተያየታቸውን እንዲሰጡ የኦሮሚያ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የጠቅላይ ሚኒስትሩ ተወካይ ሙሐዘ ጥበባት ዳንኤል ክብረት የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር። ስልካቸው ይጠራል ስለማይነሳ ግን ላገኛቸው አልቻልኩም። በተጨማሪም ሊቃላፍ ቀሲስ በላይ መኮንን በዛሬ ስብሰባ ላይ ያላቸውን ሐሳብ ለመጠየቅ ደውለን ነበር ስልካቸው አይነሳም። በነገው ዕለት ሲኖዶሱ በሚያወጣው መግለጫ ላይ ያላቸውን ምላሽ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን ግርማንና የተቀረጹን ዘጋቢዎቻችንን ሁሉ እናመሰግናለን። ክብራትና ክራና አድማጮች ከአሜሪካ ድምጽ ሬዲዮ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞ በአዲስ አበባው ሀዱ ሬዲዮ 94.3 ላይ የሚተላለፈው የሐሙስ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ወደ ሁለተኛው አጋማሽ እንሻገራለን።
የኦሮሚያ ክልላዊ መንግስት ሰሞኑን ባወጣው መግለጫ በሚቀጥለው የሥራ ዘመን ለክልሉ ጸጥታና የሕግ የበላይነት መከበር ጉዳይ ትኩረት ሰጥቶ እንደሚሰራ መግለጹ ይታወሳል። ከመንግስት ዕውቅና ውጪ ታጥቀው የሚንቀሳቀሱ ኃይሎች አይኖሩም ሲል የክልሉ አስተዳደር ያነሳው ጥያቄ የተለያዩ ሐሳቦችን እያስነሳ ነው። በዚህ ዙሪያ ፀሐይ ዳምጠው የተለያዩ አካላትን አነጋግራ ዝርዝር ዘገባ ልካለች።
በኦሮሚያ ክልል በ2012 ዓ.ም ከመንግስት አካላትና ከመንግስት ዕውቅና ውጪ ታጥቆ የሚንቀሳቀስ አይኖርም ብሏል። የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጦ ለብዙሃን መገናኛ
ህግ የፈቀደለት አካል ውጪ ማንኛውም የታጠቀ ኃይል ክልሉ ውስጥ እንዳይኖር እንሰራለን።
በዚህ ጉዳይ ላይ የአሜሪካ ድምጽ ራዲዮ የተለያዩ የህብረተሰብ ክፍሎችን አነጋግሯል። አቶ ገምቺስ ታረቀኝ በኦሮሚያ ክልል ምዕራብ ወለጋ ዞን ነዋሪ ናቸው። በአሁኑ ወቅት መንግስት እንደዚህ አይነት አቋም መያዝ በህብረተሰቡ ላይ ስጋትን ይፈጥራል ብሏል።
ያ ከማድረጉ በፊት ገለልተኛ የሆነ አካል ለማንም የማይደላ አካል ተቋቁሞ እንደገና ጥርጥር አድርጎ ስምምነት የማይደረግ ከሆነ አሁንም ሰላም የሚሆን አይመስለኝም።
አቶ ገመችስ አክለውም በ2012 ዓ.ም ሀገር አቀፍ ምርጫ የሚካሄድበት ዓመት በመሆኑ መንግስት ከታጣቂዎቹ ጋር መነታረክ በመተው በሰከነ መንፈስ የህዝቡን ሰላም ለማስጠበቅ መስራት አለበት ብሏል። በዚህ ጉዳይ ላይ ተፎካካሪ ፓርቲዎችም ሐሳብ ሰጥቷል። በአሁኑ ወቅት የክልሉ መንግስት እርምጃ ለመውሰድ ያቀደበት መንገድ አስጊ ነው፣ ለምርጫውም እንቅፋት ይሆናል ሲሉም ተናግሯል። አቶ ለሚቤኛ የኦሮሞ ነጻነት ግንባር አመራር አባል ናቸው። እርሳቸው እንደተናገሩት የክልሉ መንግስት ከመንግስት አካላት ውጪ ታጥቆ የሚንቀሳቀሱ ሰዎች ለማጥፋት ከማቀድ በሰላማዊ መንገድ ለመመካከር መዘጋጀት አለበት አሉ።
እንደዛ አይነት መግለጫ ሲመውጣቱ አንደኛ የህዝባችን ተረጋግቶ በአንድ መንፈስ እና ዝግጁነት ምርጫውን እንዳይከታተል የሚያደርግ ነው። ሁለተኛ ደግሞ እንደዚህ አይነት አሁን ባለንበት ሰዓት ላይ ኦሮሚያ ውስጥ እንደሚታወቀው 7-9 ዞን በኮማንድ ፖስት ነው የሚተዳደረው እና እንደዚህ አይነት መግለጫ ስትሰጥ ስጋቱን የሚጨምር የወደፊት ተስፋችን ራሱ የሚያጨልም የህዝባችንን ተስፋ የሚያጨልም አይነት ሆኖ ያገኘ ነው እና በእኛ በኩል ይሄ አሳሳቢ ነው። ወደ ተሻለ ወደ ሰላማዊ እና ወደ ተረጋጋ ሁኔታ የምንመራበትን መንገድ ቢቀይሱ የተሻለ ነው የሚል ግምት አለ። እንደዛ አይነት መግለጫ ለህዝባችን ሆነች ለኢትዮጵያ ፖለቲካ አሁን ላለንበት ችግር መፍትሄ ሊሆን ስለማይችል ብሩህ አመት እንዲሆን ቢመኙ የተሻለ ነው የሚል እምነት አለ። ምክንያቱም እኛ ወደ አዲስ አመት እየመራን ነው። አዲስ መንፈስ ለምርጫ ብንዘጋጅ የተሻለ ነው።
አቶ ገመችስ ባሊ ጅሎ የፖለቲካ ተንታኝ ናቸው። የኦሮሚያ ክልል መንግስት ባወጣው መግለጫ በ2012 ከመንግስት ዕውቅና ውጪ ታጥቆ የሚንቀሳቀሱ ለማስወገድ ያቀደው በሀገሪቱ ላይ ፖለቲካዊና ኢኮኖሚያዊ ክሳራ ያስከትላል፣ ለዚህ መፍትሄው ሰላማዊ ድርድር ነው ሲሉም አብራርቷል።
እንደ ሀገር አቀፍ እና እንደ ዓለም አቀፍ እና እንደ ጎረቤት አካባቢ ደግሞ ከዚህም በፊት ሽግግር መንግስት ነው በጣም እችን ሀገር ወደ ትልቅ አንድ ደረጃ በኢኮኖሚም በፖለቲካ በማህበራዊ ያሻግራል ተብሎ እምነት ከትሎበት የጎረቤት ሀገራቶች በሙሉ የዓለም መንግስታትን ሳይቀር አጨብጭቦ የተቀበሉ ናቸው። በዚህ ትግል ተግባራቸውም ደግሞ ብዙ ሽልማቶችን እንደ ዓለም አቀፍ አግኝተውታል። ይሄ እንደ ሀገር አቀፍ ያገኘው ሽልማት ደግሞ ሀገሪቷ ላይ ሰላም ማስከበር ከሆነ ተመልሶ እንደተለመደ ወደ ጦርነት የሚገባ ከሆነ እነዚህ ነገሮች የተሸረሸሩ እምነታው ከሀገር ውስጥ አይደለም ከጎረቤትም በአለም አካባቢ ያሉ ሰዎችም መንግስታቶችም እምነታቸውን እየጣሉ ይመጣሉ። ከዚህም በፊት ተደረጉ አሁን እየተደረጉ ያሉ እርዳታዎችም የሚሰረዙ ኢዳዎች እና ከአሁን በኋላ የምናገኛቸው እርዳታዎችም እየቀነሱ ይመጣሉ። ይሄ ደግሞ ኢኮኖሚካሊ የውጭ ግንኙነታችን በጣም አዳክሟል። ወራጉጆ በጦር አጠፋለሁ ያለው አካላት እነዚህን ሰዎች አሳምኖ ወደ የሚፈለገው ሌላ በፖለቲካ ደረጃ የሚካሄድበት ካልሆነ በጣም አስቸጋሪ ነው የሚሆነው። ክሳራ ነው የምገጥመው ብዬ ነው የማስበው። ይህም ማድረግ የሚችለው አንደኛ መንግስት የህዝብን ደህንነት የመጠበቅ ኃላፊነት አለበት፣ ግዴታም አለበት። ህዝብ መንግስትን አምኖ ነው ግብር የሚገብረው፣ መንግስትን አምኖ ነው ወጥቶ የሚገባው። ዛሬ ደግሞ ያ ሰላም ከፍቷል። ጫካ ያለውም ህዝብን ያጠቃል፣ መንግስትም ህዝብን ያጠቃል፣ ሁለቱም ህዝብን ያጠቃሉ። እዚህ ላይ መንግስት ኃላፊነትን እየተወጣ አይደለም። መንግስት አሁንም ቆም ብሎ ባስብበትና አሁን ታጥቆ አሉ የምላቸውንም አካላቶች ትንሽ ወደ መሀል ሜዳ መጥቶ ህዝቡም ሆነ በዲፕሎማት አካላትም ሆነ በሶስተኛ አካላትም ሆነ ተፈልጎ እነዚህ ታጥቀን አለን መንግስትን በጉልበት እንመታለን ብለው የማስቡትንም እነዛም ጫፍ የያዙትን ነገር ትቶ ወደ መሀል መጥቶ ሁለቱም ጫፍ የያዙትን ትቶ ወደ መሀል መጥቶ ለህዝቡ ሰላምን ባሰስ ነው መልካም ነው ብዬ ነው ማስበው።
ለአሜሪካ ድምጽ ራዲዮ ሀሳባቸውን የሰጡት ሰዎች እንደተናገሩት በህገወጥ መንገድ ታጥቆ የምንቀሳቀሱ አካላት መንግስት በጦርነት ለማስወገድ ከመስራት ይልቅ በመሃል የሚጎዱ ንጹሃን ዜጎችን ለመታደግ ዘላቂ ሰላምና መረጋጋት እንዲመጣ የምክክር መድረክ መፍጠር አለበት በማለት ማሳስቧል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
አሁን ደግሞ አድማጮች ባህልና ማህበረሰብ ይቀርባል።
እዚህ ዩናይትድ ስቴትስ ክሊቭላንድ ከተማ በቅርቡ የተመሰረተውን የኢትዮጵያ የባህል መስክ ወይም ልዩ ስፍራ አስመልክቶ የተሰናዳ ቅንብር ነው ባህልና ማህበረሰብ ለምሽቱ ይዞ የቀረበው። ረጅም ዓመታት ባስቆጠረው የክሊቭላንዱ የተለያዩ ሀገሮች የባህል መናኸሪያ ስፍራ መታሰቢያነቱ ለኢትዮጵያ ባህል ጥንታዊ ስልጣኔና የታሪክ ቅርሶች የተሰጠው የስፍራ ለአፍሪካ በጠቅላላ የመጀመሪያ ነው። አቶ አክሊሉ ደምሴ ከመስራች አባላቱ አንዱ ናቸው። ስነ ስርዓቱ በተከናወነበት ወቅት ወደ ስፍራው ተጉዞ የነበረው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው አቶ አክሊሉን ያወያያቸው። ወደ ዝግጅቱ።
አቶ አክሊሉ ደምሴ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
በቅርቡ በመካከለኛው ምዕራብ ዩናይትድ ስቴትስ የኦሃዮ ክፍለ ግዛት ዋና ከተማ ኢትዮጵያን ካልቸራል ጋርደን ትሉታላችሁ የኢትዮጵያን የባህል መስክ ተመስርቷል። ረጅም ጊዜ ደከማችሁበት መሆኑን ተረድቻለሁ። በቅድሚያ እንኳን ደስ ያለው።
እንኳን አብሮ ደስ ያለን። አመሰግናለሁ።
አቶ አክሊሉ እስኪ ምንነቱን እናስረዳ። እርሶ የሚኖሩባት ከተማ ቀደም ብዬ ያስተዋወቅኳ ክሊቭላንድ ረጅም ዘመን የዘለቀ ታሪክ እንዳላት ተረድቻለሁ። ከ30 በላይ አገሮች ባህሎች፣ ህዝብ የሚወከልበት ታሪክ ማስታወሻዎች የሚደረጉባቸውን መሰል መስኮች ተመልክተናልና እንዴት ተፈጠረ፣ በምን መልኩ እዚህ ቦታ ደረሳችሁን እናያለን። እስኪ ይንገሩን ምንድን ነው ይሄ የኢትዮጵያ የባህል መስክ ወይም ኢትዮጵያን ካልቸራል ጋርደን የተባለውና የኢትዮጵያ ታሪኮች፣ ቅርሶች የሚታዩበት ቦታ ተከልሎ የተሰጣችሁ?
አንደኛ ይሄ ጋርደን መስክ ብለዋል። ለምሳሌ ክሊቭላንድ አካባቢ 103ኛ አመቱን ዘንድሮ ያከበረው አሁን ወደ 37-38 ደርሷል። ካልቸራል ጋርደን የተባሉት ድሮ ዩሮፒያኖች ወደ አሜሪካ በሚመጡበት ጊዜ እያንዳንዱ ኮሚኒቲ የራሱን መስክ ለመያዝ ከሲቲው ጋራ ክሊቭላንድ ካልቸራል ጋርደንስ ፌዴሬሽን የሚባል አለ አስተባብሮ ብዙ ዩሮፒያኖች ነበሩ የየሀገራቸውን ሲምበል የሚያሳዩት የነበረው። የመጀመሪያው የአፍሪካ በመሆን የዛሬ 6 ዓመት ገደማ የሚኒሊክ ሆል ፋውንዴሽን የሚባል ማህበር አለን። ከዚህ በፊት ብዙ ነገር የሰራን በዛ በኩል የመጣ ፕሮጀክት ነው። ፕሮሰሱን ጀምረን ብዙ ጊዜ ይፈጃል። መሬቱ ተሰጠን። ከዛ በኋላ እንግዲህ ምን እናደርግ የሚለውን እየተነጋገርን ከዚህ በፊት ለምሳሌ ከባህር ዳር ጋር ሲስተር ሲቲ የጀመርንበት ልዩ ልዩ ነገሮች ያቋቋምንበት የኦርቶዶክስ ቤተክርስቲያኑ ሲቋቋም የተሰበሰብንበት ከዚህ በፊት ሳሌ 767 በ1983 ኢትዮጵያ ከቦይንግ ተገዝቶ በሄደበት ጊዜ ብዙ ነገር እያደረገ ከ35 ዓመት በላይ ያለ ፋውንዴሽን ነው ሚሊኮል ፋውንዴሽን። ይሄ ካልቸራል ጋርደን አንዱ ፕሮጀክት ነው። ዶክተር ካርል ሮብሰን ይባል አሜሪካዊ ኢትዮጵያዊ ነገት ያለችው ሲስተርስ ናይት ሽፈራት ይባላለች። እሷም ነርስ ነች። እነሱ ኢትዮጵያን ሬስቶራንት ከፍተው ይሄን ሚሊክ ሆል የሚባለውን አጠገቡ ፈጥረው ብዙ የኮሚኒቲ አክቲቪቲ ይደረግበት ነበር። ስንጀምር ሁለት አሜሪካኖች እና ሁለት ኢትዮጵያኖች ሆነን ነው ሄደን ለክሊቭላንድ ካልቸራል ጋርደን ፋውንዴሽን ማንነታችንን ገልጸን መሬት እንዲሰጠን አፕላይ አደረግን። ቦታ ከተሰጠን በኋላ ምን እናደርግ ብለን ስናስብ ኢትዮጵያን የሚወክላት ምንድን ነው ሲባል መጨረሻ ላይ የኢትዮጵያ ስልጣኔ የአክሱም ሐውልትን መግቢያ አድርገን ላሊበላን እና የመሳሰሉትን የኢትዮጵያን ታሪክ የሚያሳዩ አንድ ሐውልት ማቋቋም አለብን ስንል በዛ ተስማማን እና ፕሮጀክቱን ጀመርነው። አንዳንድ ሰዎች ኮሪያ ውስጥ ሌላ የኢትዮጵያ ሐውልት አለ ይላሉ። እዚያ ያለው የቬተራንስ ሜሞሪያል በጦርነት ጊዜ ከ3000 በላይ ኮሪያን የረዱ ኢትዮጵያውያን እዚያ ሄደው ነበር እና ከ1900 በአውሮፓን አቆጣጠር 51 እስከ 1965 እዛ ብዙ ያገለገሉ ኢትዮጵያውያን ወታደሮች ለነሱ ሜሞሪያል ተደረገ ነው እንጂ ካልቸራል ጋርደን እንኳንስ ሌላ ጋር ሊኖር እና ኢትዮጵያም ውስጥ እንደዚህ አይነቱ ሐውልት የለም።
መልካም የመጀመሪያው ነው ያሉን። ለጥቁር ህዝቦችም የመጀመሪያው ነው። እንደ አውሮፓውያን የዘመን አቆጣጠር በ1916 የተቋቋመው የክሊቭላንድ ካልቸራል ጋርደንስ ይሄን ያህል ረጅም ጊዜ ባስቆጠረበት እርስ በርስ በመታወቅ ሰላምና አብሮ መኖር ከፍ ለማድረግ ይላል። ይሄ ምናልባትም ለሌሎች ምሳሌ ሊሆን የሚችል ነው። ከተማቹ ከዩናይትድ ስቴትስም ተለይታ ከተማቹ ያደረገችው ይሄ ሙከራ ወይም ለረጅም አመታት የዘለቀ ልማት ነገር ግን እንዴት በዚያ ጊዜ ሊቋቋም ቻለ? እንዲህ ያለው ረጅም ዘመን የዘለቀ የስደተኛ ተቀባይነት ታሪክ ቢኖራትም በዚህ መልኩ ሌሎች አካባቢዎች አልታየም። ስለ ዋናው የክሊቭላንድ ካልቸራል ጋርደን የሚነግሩን ነገር ካለ
እንግዲህ ከዛሬ 100 አመት በፊት ከዩሮፕ ከልዩ ልዩ ሀገሮች የመጡ ሰዎች ወደ ክሊቭላንድ ሲመጡ ክሊቭላንድ ውስጥ የነበሩ ሰዎች ደግሞ በጣም እንግዳ ተቀባዮች ስለነበሩ ቤተሰብ የመሆን ስሜት እንዲሰማቸው እንዲቀራረቡና ሁሉንም አጠቃላይ ከተማ መሆኗን ለማሳየት አንዳንድ በዛን ጊዜ የነበሩ ሰዎች ይሄንን ጋርደን ብናቋቁም የአንዳችንን ታሪክ ሁላችንም ለማወቅ እንችላለን እና ህዝቡን ለማቀራረብ እና ልዩ ልዩ ሀገር ልዩ ቋንቋ የሚናገሩ አንድ ቦታ ሲመጡ ያንን የሚያቀራርባቸውን ማንነታቸውን የሚገልጸውን ለሌሎቹ ለማስተማር እና አንደኛ በሰላም አብሮ የመኖርን እንዲያደርጉ የተደረገ አላማ ነው።
መልካም አቶ አክሊሉ፣ ይሄ መታሰቢያ የቆመለት የባህል መስክ የባህል ቤት ወይም የባህል መናኸሪያ ልንለው እንችላለን የተለያዩ ገጾች ያሉት ይሄ ቀደም ብሎ እርሶ የገለጹት ሐውልት ከአክሱም ይነሳ እንጂ የተለያዩ ባህሎችን የኢትዮጵያን ስልጣኔ የሚወክል በታዋቂ የኪነ ጥበብ ሰዎች የተሰራ ነው። ረጅም ጊዜ የፈጀ ነው እንደገለጹት። ከእርሶ ጋራ 6 የቡድኑ መስራች አባላቶች ውስጥ 3 አሜሪካውያን 3 ኢትዮጵያውያን መሆናቸውን ተረድቻለሁ። አንደኛው እንደነገሩኝ በባለሙያ ፍለጋ ኢትዮጵያ ድረስ መሄድ ሁሉ የተገደዱበት ሁኔታ እንደነበር ታዋቂውን ኪነ ጥበብ ሰው ዘሪሁን የትምጌታን በስፍራው አግኝቻቸዋለሁ። ልዩ ቅርጻ ቅርጽ የሚሰሩ ባለሙያ የሁለቱ ባለሙያዎች ጥምር ስራ መሆኑን ነው የተመለከትኩት። እስኪ በዚህ ሰዓት ያን ሐውልት ለመመልከት እድል ለሌላቸው ምንድነው የተወከለው? የጥበብ ስራዎቹ ምን ይመስላሉ? ባጭሩ ያስረዱን እስኪ።
አዎ እንግዲህ ሁለቱ መጀመሪያ 1987 ዓመተ ምህረት ብዙ ስዕል አርቲስት ዘሪሁን የትምጌታ ዶክተር ሮብሰን ወደ ኢትዮጵያ ሄደው አርቲስቶች ለመፈለግ ወደ ኪነ ጥበብ ትምህርት ቤት ሄደው ሲጠይቁ እሳቸውን ጠቅሟቸው እሳቸውን ሲያናግሯቸው ያላቸውን አርት ወርክ ምናምን ሲያሳዩቸው ከዛ ውስጥ እንዲያብረው ሆነው ስዕሎች መረጡ። አንደኛ ለአካባቢያችን ኢንቫይሮንመንታል ስቴትመንት የሚያሳይ ጥሩ የኢትዮጵያን ታሪክ 5000 በላይ የነበረውን የሚያሳይ ምንድን ነው ተብሎ ሲደረስበት የተወሰኑ አርት ወርኮች ተመረጡ።
አድማጮች፣ አሉላ ከክሊቭላንዱ የኢትዮጵያ የባህል ስፍራ መስራች አባላት አንዱ ከሆኑት ካቶ አክሊሉ ደምሴ ጋር የጀመረውን ውይይት አላበቃም። በሥነ ሥርዓቱ ላይ ባሰሙት ንግግር እኛ ኢትዮጵያውያን ሲሉ ራሳቸውን ያስተዋወቁትንና የሁለት ታዳጊ ኢትዮጵያውያን ወላጅ የሆኑትን አሜሪካዊ ጨምሮ ከሌሎች አጋሮቻቸው ጋር በሁዱ የራዲዮ መጽሔት አሉላ ይዟቸው ይመለሳል። አሁን ግን እንግዳችንን አቶ አክሊሉ ደምሴን ስለጊዜያቸው እናመሰግናለን። አሉላንም እንደዚሁ። የመጨረሻው የምሽቱ ዝግጅት ላይ ደርሰናል። ሳይንስ እና ቴክኖሎጂ ነው። ሀብታሙ ስዩም መሰናዶ አለው።
የሳይንስና ቴክኖሎጂውን ዓለም በወፍ በረር ወደሚያስቃኘው መሰናዷችን እንኳን ደህና መጣችሁ አድማጮች። በመጀመሪያ ወደ ኢትዮጵያ እናቀናለን። መቀመጫውን በአዲስ አበባ ያደረገ የኮምፒውተር ላይ ስርዓቶችን ሲያመርት ስራ አቀላጣፊ መተግበሪያዎችን ሲያበጅ የሰነበተ ተቋም በዚያ እናገኛለን። አይኮግላብ ለሚሰኘው ምህጻረ ቃል አቻ አማርኛ ትርጉሙ የላቀ ሳቤ ቤተሙከራ ወደሚል ይጠጋል። በዚህ መጠሪያ የሚታወቀው ቤተምርምር መገኛው አዲስ አበባ ኢትዮጵያ ሲሆን ከተመሰረተ 6 ዓመታት አልፈዋል።
ላብራቶሪ ሆኖ ከመቋቋሙ በፊት በተለያዩ ስልጠናዎች፣ ሴሚናሮች፣ ወርክሾፖች ከዩኒቨርሲቲዎች ጋር ሪሰርች ፔፐሮች የመስራትና ምስራ ነበር። እንደ ላብ ሆኖ አልተቋቋመም ነበር፣ ግን እንደ ላብራቶሪ ሆኖ ወይ እንደ ተቋም ሆኖ መቋቋም የጀመረው በ2013 አፕሪል ወር ላይ ነው የተቋቋመው። ከኔ ጋር እና ኢን ኮላቦሬሽን ዊዝ ዘ ወርልድ ሊዲንግ አርቲፊሻል ጀነራል ኢንቴሊጀንስ ሪሰርቸር ዶክተር ቤንጃሚን ቀርዘዊል በመሆን ነው ላቡን ያቋቋም ነው።
የአይኮግላብ ኃላፊ ጌትነት አሰፋ እንደሚሉት ድርጅቱ የኮምፒውተር ላይ ስርዓቶችን ሲያመርት፣ መተግበሪያዎችን ሲያበጅ፣ አርቲፊሻል ኢንቴሊጀንስን የሚመለከቱ አገልግሎቶችን ሲሰጥ ከርመዋል። አገልግሎቶችን ከተጠቀሙ ዓለም አቀፍ ድርጅቶች መካከል ደግሞ
ለምሳሌ አሜሪካ ውስጥ ሀረሺ ቸኮሌት የሚባል ትልቅ የቸኮሌት ካምፓኒ ነው፣ እነሱ ካስተመር ነበሩ። ካናዳ ውስጥ የሆኑ አሉ፣ ሲሊኮን ቫሊ ላይም ኮርቶ የሚባሉ ስቲቪያ ፈርስት የሚባል የአሜሪካ ካምፓኒዎች ናቸው እነዚህ። ሌላኛው የጀርመን ካተርጀኒክ የሚባል ካምፓኒ፣ እነሱም ካስተመሮቻችን ነበሩ።
ይህ የሳይንስ ቤተ ሙከራ በቅርቡ ትልቅ ትኩረት አግኝቶ የነበረው ግን ለሰው ልጅ የተጠጋ የግንዛቤ አቅም ያላትን ሶፊያ የተባለች ሮቦት በማምረት ሂደት ውስጥ በነበረው ተሳትፎ ነው።
ሶፊያ እንድታይ፣ ሰዎችን ሚሞራይዝ እንድታደርግ፣ ፖፕላር እና ፌመስ የሆኑ ሰዎች ካሉ ከዳታቤዝ ወር ከኢንተርኔት ከዊኪፒዲያ ላይ አንበባ አቴንሽን ኢኮኖሚ መፍጠር ነው። አቴንሽን ኢኮኖሚ ማለት ምንድን ነው? ሰዎችን አሜዝ ማድረግ፣ ማስገረም፣ እዛ አካባቢ ላይ ያልታሰቡ ፈን የሆኑ ነገራቶች በመፍጠር ሰዎች ትኩረታቸውን በሙሉ ወደ ሶፊያ እንዲያደርጉ የማድረግ ስራዎችን።
የኔትወርክና ኃይል መቆራረጥ ከፈተናዎቹ መካከል አንዱ እንደሆነ የሚጠቅሰው ድርጅቱ በደንበኛ ተቋማት ጥያቄ መሰረት ችግሮችን የሚፈቱ ግኝቶችን በአንድ በኩል ያቀርባል፣ በሌላ በኩል ደግሞ በራስ ተነሳሽ ለማሸነፍ የማህበረሰብን ችግር ይፈታሉ ያላቸውን የሞባይል መተግበሪያዎችን የመሰሉ ፈጠራዎችን በተመጣጣኝ ዋጋ ለተጠቃሚዎቹ እንደሚያቀርብ አቶ ጌትነት ነግረውናል። ስራና ፈላጊዎችን የሚያገናኘው ስራ መተግበሪያ ለዚህ በአብነት የሚጠቀስ ነው። ከመቶ በላይ ለሆኑ ሰራተኞች የእንጀራ ቤት የሆነው አይኮግላብ በዩኒቨርሲቲዎችና በከፍተኛ ሁለተኛ ደረጃ ትምህርት ቤቶች ሰራተኞችን በማስተማራት የኮምፒውተር መርሃ ግብር ቅመራ ወይንም ኮዲንግ ያስተምራል። የቴክኖሎጂ ፈጠራ ውድድር ያከናውናል። የሰው ሰራሽ ዕውቀት አድማስ እንዲስፋፋ ይጥራል። የዚህ ምክንያቱ ደግሞ ድርጅቱ አሁን የተያያዘው ዘርፍ የነገው ዓለምም የሚፈልገው መስክ ነው ተብሎ በመታሰቡ እንደሆነ የአይኮግላብ ድርጅት ኃላፊ አቶ ጌትነት አሰፋ ነግረውናል።
ብዙ ሀገራቶች አምነውበት አርቲፊሻል ኢንቴሊጀንስን በጣም አግሬሲቭሊ ቢሊየንስ ኦፍ ዶላር ኢንቨስት እያደረጉ ገብተውበታል እና ሀገራችንም በዚህ ኢኮኖሚ ላይ በጣም በብዛት እና በስፋት በኳሊቲ ከገባን እንደርሳለን። ብዙ ቴክኖሎጂዎች አመልጠውናል እና ይህም ባያመልጠን ከኔክስት 5-10 ይርስ አይኮግ እዚህ ላይ ይሰራል እና ዋነኛው ዓላማችንም ኢትዮጵያ ውስጥ አርቲፊሻል ኢንቴሊጀንስ የሚባል አለ፣ ጠንካራ ቤዝ አለ ኢትዮጵያ ውስጥ የሚለውን ሪያላይዝ ማድረግ ነው።
የቀጣይ ጉዟችን መዳረሻ አፍሪካዊት ሀገር ካሜሩን ናት። ካሜሩናውያን ወጣኔዎች ለበርካታ አርሶ አደሮች ራስ ምታት ሆኖ የከረመ ችግርን የሚፈታ መላ ይዘው ብቅ ብለዋል። አን ዙዋንኪው ያሰናዳችሁን ዘገባ ወደ አማርኛ መልሰነዋል። አለን ለትቦ እርሻውን በሚጎበኝበት ጊዜ ሁሉ የሚያስተዳድረውን የቲማቲም ማሳ ጤንነት ለማወቅ በስልኩ ላይ የተጫነ መተግበሪያ መጠቀምን ያዘወትራል። መተግበሪያው አዝመራውን የሚያጠቁ በሽታዎችን ይለያል፣ ማከሚያና መከላከያ መላዎችን ይጠቁማል። አለን በመተግበሪያው ምክንያት ጥቂት አውጥቼ ብዙ አትርፌያለሁ ይላል።
Cette application change énormément. I remember a few months ago.
አስታውሳለሁ ከጥቂት ወራት በፊት የቲማቲም ማሳዬን ያጠቀውን በሽታ ቀድሜ ማወቅ ባለመቻሌ ከ200,000 ከ1 ሚሊዮን ከፍ እስከሚል ፍራንክ ድረስ አጥቻለሁ። ስለሆነው ሁሉ የግብርና ባለሙያዎችን አሳውቂ የተለያየ መጠን ያለው ማጥፊያ ሰጥተውኝ ነበር። መሐንዲሶች እንኳን እርግጠኛ የሆነ መፍትሄ አልሰጡኝም። እስከዛሬ ድረስ ማሳይን ያወደመብኝን ማጥ ላውቀው አልቻልኩም ያለው። አለን አሁን ላይ አግሪክስ የተሰኘ መተግበሪያ ይጠቀማል። አጠቃቀሙ ቀላል ነው። ተጠቃሚው የስልክ ካሜራውን ተክሉ ቅጠል ወይንም ፍሬ ላይ ያነጣጥራል። መተግበሪያው ምስሉን ያጤንና ውጤቱን በሰከንዶች ውስጥ ያሳውቃል። የአግሪክስ ተባባሪ ፈልሳፊ ዶሮቴ ምቮንዶ መተግበሪያው የተለያዩ ማሻሻያዎች እንደተደረጉለት እስካሁን ድሜው ደግሞ ከመቶ በላይ ገበሬዎች እንደሞከሩ ትናገራለች።
አግሪክስ አዝርዕቱን የሚያጠቃውን በሽታ ከለየ በኋላ ስም ይሰጠዋል። ትክክለኛውን የማከሚያ መንገድ ይጠቁማል። ለአብነት በፈንገስ ለተጠቃ ተክል ምን ያክል የፈንገስ ማጥፊያ መድኃኒት ለጥቅም ማዋል እንዳለበት ይናገራል። ከዚህ በተጨማሪ አግሪክስ ለወደፊቱ መደረግ የሚገባን መከላከያ መላ ይመክራል።
ጆሴፍ ፖ በካሜሮን ቢንጎይላ የግብርና ትምህርት ቤት መምህር ናቸው። መተግበሪያውን ፈትሸውታል። ተስፋ የሚጣልበት ነገር ግን ማሻሻያ የሚያስፈልገው እንደሆነ ያወሳሉ። ስር ነቀል ለውጥ የሚያመጣ መተግበሪያ ነው። ባላንድ ቋንቋ ብቻ መሆኑ ግን አቅሙን ውስን አድርጎታል። ለገበሬዎች ቅርብ እንዲሆን መደረግ አለበት። ሁሉም ሰው በመተግበሪያው ውስጥ ስፍራውን ያገኝ ዘንድ በተለያዩ ቋንቋዎች ለመተርጎም ጥረት መደረግ አለበት ነው ያሉት። ዶሮቴ እንደምትለው የመጪው ዘመን ህልም መተግበሪያው በ2020 የአውሮፓውያን አቆጣጠር በመላው አፍሪካ እንዲዳረስ ማድረግ ነው። ጸረ ተባይ ተብሎ ለገበሬዎች የሚሸጠው ሰው ሰራሽ ኬሚካል እንደመሆኑ መጠን መተግበሪያው ለገበሬዎች እውነተኛ መፍትሄና አማራጭ እንደሚሰጥም ተስፋ አድርጋለች።
አግሪክስ ለመፍታት የሚሞክረው አንዱ ተግዳሮት ተፈጥሯዊ የግብርና ስራን ማበረታታት ነው። በዚህም ምክንያት ነው በቤተ ሙከራችን ውስጥ በመተግበሪያው በኩል ለአርሶ አደሮች የሚዳረስ ተፈጥሯዊ ጸረ ተባይ መድኃኒት ለማምረት በጥረት ላይ የምንገኘው።
እንዳለማቀፉ የግብርናና ባዮሳይንስ ማዕከል ጥናት የአፍሪካ ገበሬዎች 49% የሚሆን ዓመታዊ አዝመራቸውን በበሽታና በመሳሰሉት ምክንያቶች ያጣሉ። አብረን ስለመጨነቅ
ሀብታሙ ስዩምን ለዘገባው እናመሰግናለን። አንድ ዘገባ እናከላለን። አሁን የካሪቢያኗን ደሴት በሃማስን በከፋ ሁኔታ የመታውና 20 ሰው መግደሉ እስካሁን የታወቀው ሃሪኬን ዶሪያን የሚባለው የውቅያኖስ ማዕበል አሁን ደግሞ ከባለፉት ቀናት የዩናይትድ ስቴትስ ደቡብ ምስራቅ ጠረፍ አካባቢዎችን እያዳረሰ ነው። ኤደን በቀለ ተጨማሪ ይዛለች።
ዶሪያን አውሎ ነፋስ የካሪቢያኗ አርክ ፋሌጎ ከተማ ላይ ያደረሰባትን ከፍተኛ ውድመት ለመታደግና ለመደገፍ አስፈላጊ የሆነው እርዳታ በሙሉ እንዲደረግ ሲሉ የባሃማስ ጠቅላይ ሚኒስትር ሁበርት ሚንስ ጥሪ ያቀረቡ። ለወትሮ በቱሪስቶች የሚወረሩት ከተሞች በሙሉ በህንጻ ፍርስራሾች፣ በወደሙ መኪኖችና ከነዋሪዎች በተራረፉ ቁሳቁስ ተሞልተው ታይተዋል። ለሁለት ቀናት ያክል በከባድ ጎርፍ ዝናብና በሰዓት ከ195 ኪሎ ሜትር በላይ ሲጓዝ በነበረ ከፍተኛ አውሎ ንፋስ ሲናጡ የከረሙት የግራንድ ባሃማስ እና አባኮ ደሴት ነዋሪዎች ሲረጋጉና ከአውሎ ንፋስ የተረፈውን ማስተዋል ሲጀምሩ በድጋሚ በሐዘን ይሞላሉ ተብሏል። ስለዚህም እለተ ሐሙስ በእርግጠኝነት በሐዘን ዜናዎች እንደሚሞላ ይጠበቃል። ጠቅላይ ሚኒስትር ሚንስ በዛሬው ዕለት ያደረጉት ጋዜጣዊ መግለጫ የ20 ሰዎች ህይወት ማለፉን ገልጸው ቁጥሩ ሊጨምርም ይችላል ብለዋል።
እንደ ጠቅላይ ሚኒስትርነቴ በአደጋ ውስጥ ያሉትን ለመታደግ እንደምንሰራ ልነግራችሁ እወዳለሁ። እለት ተእለት፣ ቀን ከሌት፣ በየሳምንቱ በየወራቱ የህዝባችንን ህይወት ወደ ነበረበት እስኪመለስ ድረስ ተግተን እንደምንሰራ አረጋግጥላችኋለሁ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጠረፍ ጠባቂዎችን፣ የህይወት አድን ቡድኖችንና የፍርስራሽ ውስጥ አፈላላጊዎችን ለእርዳታ ልከዋል። የእንግሊዝ ዘውዳዊ የባህር ኃይል፣ ዓለም አቀፉ የቀይ መስቀልና የተባበሩት መንግስታት ድርጅት የምግብ የመድኃኒት እርዳታዎች ለማድረግ ርብርብ ላይ ናቸው። ዶሪያን ኃይሉ ቢቀንስም አሁንም ድረስ ግን የአሜሪካ ደቡብ ምስራቅ ጠረፍ ከተሞች ደቡብ ካሮላይናና ሰሜን ካሮላይና ሐሙስና አርብ በተከታታይ ሊመታቸው እንደሚችል የሚያሳስቡ የአውሎ ንፋስ ቅድመ ማስጠንቀቂያዎች እየተሰሙ ነው። የአሜሪካ ብሔራዊ አውሎ ፋስ ማዕከልም ከከባድ ዝናብ ጋር ታግዞ የመጣው ዶሬን አሁንም ድረስ ለህይወት አስጊ ነው ሲል አስታውቋል።
እንግዲህ አጥር ያለ የስፖርት ዜና አለን። ኢትዮጵያ ቡና ካሳዬ አራጌን በአሰልጣኝነት መቅጠሩን አስታወቀ። ካሳዬ በ1995 ዓ.ም ተመረጠ። ኢትዮጵያ ቡናን ያሰለጠነ ሲሆን ክለቡን የኢትዮጵያ ጥሎ ማለፍ ዋንጫ አሸናፊ ማድረጉ ይታወሳል። ሆኖም በ1996 ዓ.ም ተመረጠ። ከክለቡ ከተሰናበተ በኋላ ኑሮውን በዩናይትድ ስቴትስ አድርጎ ቆይቷል። ኢትዮጵያ ቡናና ካሳዬ አራጌ በኢትዮጵያ የእግር ኳስ ባልተለመደ ሁኔታ ረጅም ነው የተባለ የአራት ዓመታት ውል ተፈራርመዋል። ካሳዬ ከውሉ ዘመን ሁለተኛ ዓመት ጀምሮ ቡድኑ በሚወዳደርበት ሊግ ከአንድና እስከ ሁለት ደረጃ ይዞ የማስጨረስ ግዴታ ውስጥ ገብቷል። ይህን የማያሳካ ከሆነ ውሉ እንደሚቋረጥ መግለጹን ሪፖርተራችን ግርማቸው ከበደ ዘግቧል። ካሳዬ ኢትዮጵያዊ ስልጠና በሚለው የእግር ኳስ አስተሳሰቡ ይታወቃል።
የሐሙስ ምሽት ዝግጅታችንን አጠናቀናል። የትግርኛ ስርጭት ይቀጥላል። በደህና አደሩ። Thank you.